ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሁለት በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሰኔ 8 2012 ዓ.ም ተመረጥ ዝግጅታችን ጀመረ።
ማሌ ውስጥ እንግዲህ ወደ 55 የሚሆን በአንድ ቀን ፖዚቲቭ ከአንድ ካምፖስ ደዋል ላይ ተገኝቷል። ሌላም ቦታ ተመሳሳይ ነገሮች አሉ። አሁን በመተማ በኩል ያለውን ጉዳይ አስከፊ ነው ማለት ይቻላል። በአብዛኛው አማራ ክልልና ሶማሌ ጅቡቲን አፋርን ከወሰድን ከ80% በላይ የሚሆኑት በእነዚህ ቦታዎች ላይ የገቡ ሰዎች ናቸው። ስለዚህ የተለየ ትኩረት የሚጠይቅ ቦታ ሆናል።
የጤና ሚኒስትር ዴታ ዶክተር ደረጀ ዱጉማ ናቸው። በድንበር አካባቢ የሚገኙ ለይቶ ማቆያዎችን ለማጠናከር እየተደረገ ስለሚገኘው ጥረት የሚያስረዱበትን ዘገባ በአብይ ርዕስ እናስደምጣችኋለን። ጤና ይስጥልኝ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምናመሻችሁ አድማጮቻችን፣ ዜናውን ማንብላችሁ አዳነች ሳየ ነኝ። ዛሬ ሰሜን ሸዋ ዞን ውስጥ የኮቪድ-19 ናሙና ምርመራ ተደርጎላቸው በቫይረሱ መያዛቸው ከተረጋገጠው 22 ሰዎች ውስጥ 16ቱ መጥፋታቸው ተነገረ። ባለስልጣኖች ፍለጋ ላይ መሆናቸው ታውቋል። መንግስት ግለሰቦቹን በቁጥጥር ስር ለማዋል እንቅስቃሴ ቢጀምርም ተፈላጊዎቹ አሽከርካሪዎች በመሆናቸው በሚያልፏቸው አካባቢዎች ላይ በሽታውን ሊያስተላልፉ ስለሚችሉ ነዋሪዎች ለአሜሪካ ድምፅ ስጋታቸውን ገልጸዋል። መስፍን አራጌ ዝርዝር ዘገባ አድርሶናል።
በዞኑ ጤና መምሪያ የአደጋዎች መከላከልና መቆጣጠር ማስተባባሪ አውላቸው ታደሰን ጠቅሶ የዘገበው የአማራ ብዙሃን መገናኛ ድርጅት ምርመራ ከተደረገላቸው 79 ሰዎች ውስጥ 22ቱ በቫይረሱ መያዛቸው ተረጋግጧል። ምርመራ ከተደረገላቸው ሆነ ቫይረሱ ከተገኘባቸው አብዛኞቹ አሽከርካሪዎች ናቸው። ከ36ቱ አሽከርካሪዎች 16ቱ ቫይረሱ ተገኝቶባቸዋል ነው የተባለው። ይሁን እንጂ 16ቱ አሽከርካሪዎች የደረሱበት አልታወቀም። አሽከርካሪዎቹን ለመያዝ ጥረት እየተደረገ መሆኑን የአማራ ብዙሃን መገናኛ ድርጅት አቶ አውላቸውን ዋቢ አድርጎ ዘግቧል። እንደ ዘገባው በቫይረሱ ከተያዙት ውስጥ አንዱ የተገኘው አስከሬን ላይ በተደረገ ምርመራ ነው። ይህ በእንዴ እንዳለ ባለፈው ሳምንት እንሳሮ ወረዳ ቫይረሱ የተገኘበት ግለሰብ ቀብር ላይ ታድመዋል ተብለው ወደ ለይቶ ማቆያ ከገቡ ሰዎች ውስጥ 4ቱ ቫይረሱ እንዳለባቸው ተረጋግጧል። አስተያየታቸውን ለአሜሪካ ድምጽ ራዲዮ የሰጡ የደብረ ብርሃን ከተማ ኗሪ የዞኑ ኮሮና መከላከል ግብረ ኃይል እንሳሮ ላይ ካጋጠመው ችግር መማር አልቻለም ሲሉ ተችተዋል። አዲስ አበባ ውስጥ በቀን ስራ የሚተዳደር ግለሰብ አደጋ ደርሶበት ለሕክምና ጤና ተቋም ገብቶ ሳለ ናሙና ይወሰድለታል። ውጤቱ ይፋ ሳይሆን የግለሰቡ ህይወት በማለፉ አስከሬን እንዲወስድ የታዘዘው ቤተሰብ ግለሰቡን እንሳሩ ወረዳ ከቤተ ዘመድ ጋር ይቀብራል። ሆኖም ውጤቱ ይፋ ከሆነ በኋላ በቀብሩ ላይ የተገኙትና ግንኙነት አላቸው ተብሎ የታሰቡት ወደ ለይቶ ማቆያ መወሰዳቸውን የአሜሪካ ድምጽ ሬዲዮ መዘገቡ ይታወሳል። ከዚህ በመነሳት ነው ናሙና የሰጡ አሽከርካሪዎች በተወሰነ ቦታ ቆይተው መጠበቅ ሲገባቸው በቸልተኝነት በመለቀቃቸው አሁን ሰዶ ማሳደድ ውስጥ የተገባው ሲሉ የደብረ ብርሃኑ ነዋሪ ያስረዱት። በዚህ ጉዳይ የሚመለከታቸውን የዞኑን አመራሮች ለማግኘት ጥረት እያደረኩ ሲሆን እንዳገኘኋቸው ምላሻቸውን ይዤ እቀርባለሁ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
የኢትዮጵያ የጤና ሚኒስቴር ባለፉት 24 ሰዓታት ውስጥ ከተደረጉ 5636 የላቦራቶሪ ምርመራዎች 176 ሰዎች የኮሮና ቫይረስ ተገኝቶባቸዋል ሲል ዛሬ በፌስቡክ ገጹ ላይ አስታወቀ። በአጠቃላይ በኢትዮጵያ በምርመራ ቫይረሱ የተገኘባቸው ሰዎች ቁጥር 3521 ደርሷል። ባለፉት 24 ሰዓታት ውስጥ በቫይረሱ መያዛቸው የተረጋገጠ ግለሰቦች 60 ሴቶችና 116 ወንዶች ሲሆኑ 175 ኢትዮጵያውያንና አንድ የውጭ ሀገር ዜጋ ናቸው። 98 ሰዎች ከአዲስ አበባ፣ 33 ከአማራ፣ 31 ከትግራይ፣ 7 ከሶማሌ፣ 3 ከኦሮሚያ፣ 2 ከድሬዳዋ፣ 2 ሰዎች ደግሞ ከአፋር ክልል መሆናቸው ታውቋል። በዛሬው ዕለት 3 ሰዎች ሕይወታቸውን ያጡ ሲሆን ሁለቱ ሟቾች በጤና ማዕከል ውስጥ የነበሩ ሲሆኑ ሶስተኛው ሟች ከጤና ተቋምና ከማህበረሰብ በተወሰዱ 28 የላቦራቶሪ አስከሬን ናሙናዎች ውስጥ የተገኙ ናቸው ተብሏል። በአጠቃላይ በኢትዮጵያ በቫይረሱ ሕይወታቸው ያለፈ ሰዎች ቁጥር 60 መድረሱን የሀገሪቱ የጤና ሚኒስቴር አስታውቋል። ሌላ በኩል በትናንትናው ዕለት 31 ከአዲስ አበባ 28 ከሶማሌ ክልል 10 ከኦሮሚያ ክልል 5 ከአማራ ክልልና 1 ከአፋር ክልል በጥቅሉ 75 ሰዎች ከበሽታው አገግመዋል። በአጠቃላይ ከበሽታው ያገገሙ ሰዎች ቁጥር 545 መድረሱ ታውቋል። በኤርትራ ደግሞ በኮቪድ-19 የተያዙ ሰዎች ቁጥር 97 መድረሱ ተገለጸ። በጋሽ ባርካ ቀጠና ለይቶ ማቆያ በሚገኙ ሰዎች ላይ በተደረገ ምርመራ 55 ሰዎች ቫይረሱ እንደተገኘባቸው በመረጋገጡ በበሽታው የተያዙ ሰዎች ቁጥር ወደ 97 ከፍ ማለቱን የኤርትራ የጤና ሚኒስቴር ዛሬ አስታውቋል። ብርሃን በርሀ ዝርዝር ዘገባ ልኮልናል።
54ቱ ከሱዳን ተመልሰው በአዲባራ ለይቶ ማቆያ የነበሩ ሲሆኑ አንዱ ደግሞ ከኢትዮጵያ እንደተመለሰና በሞልቂ ለይቶ ማቆያ እንደነበረ የኤርትራ ጤና ሚኒስቴር አስታውቋል። ምንም እንኳን ከሀገር ወደ ሀገር የሚደረግ እንቅስቃሴ ቢታገድም ባለፉት ወራት 7158 ኤርትራውያን ከኢትዮጵያ፣ ሱዳን፣ ጅቡቲና የመን በየብስና በባህር ወደ ኤርትራ እንደተመለሱ በመጥቀስ 3135 ሰዎች በ47 ማቆያ ማዕከል እንደሚገኙ የኤርትራ ጤና ሚኒስቴር ጨምሮ አስታውቋል። እስካሁን በኤርትራ የኮሮና ቫይረስ እንዳለባቸው የተመዘገቡ ሰዎች ቁጥር 96 ሲሆን 39ኙ ከበሽታው አገግመው ሲሰናበቱ 57ቱ ደግሞ በሆስፒታል ሕክምናዊ ክትትል እየተደረገላቸው እንደሆነ የኤርትራ ጤና ሚኒስቴር አስታውቋል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
በሌላ ዜና ደግሞ ዋሽንግተን ዲሲ አካባቢ የሚገኙ የኤርትራውያን ማህበረሰብ አባላት የጤና ሰራተኞች እጅግ ተጋላጭ የሆኑትን ሰዎች ለመርዳት የሚያደርጉትን እንክብካቤ በማድነቅ ምስጋና ለማቅረብ ሲሉ ባለፈው ሳምንት ማብቂያ ላይ በርካታ ሆስፒታሎች እንደጎበኙ ታውቋል። በኤርትራውያን አሜሪካውያን ወጣቶችና በአጠቃላይ በኤርትራውያን አሜሪካውያን ማህበረሰብ ስም ደከመን ታከተን ሳትሉ የማህበረሰባችንን ደህንነት ለመጠበቅ ለምታደርጉት አስተዋጽኦ እናመሰግናለን የሚል የምስጋና ደብዳቤ ለጤና ሰራተኞቹ መበረታታቸውን የትግርኛ ክፍል ባልደረባችን ተወልደ ተስፋ ገብረ ዘግቧል። የሃዋርድ ዩኒቨርሲቲ ዋና ስራ አስፈጻሚ አኒታ ጀንኪንስ በኤርትራውያን አሜሪካውያን የተደረገውን ጉብኝት ማድነቃቸውን ተወልደ በዘገባው አክሏል። የሶማሊያ ፌደራላዊ መንግስትና ራስዋን የሶማሊላንድ ሪፑብሊክ ብላ የምትጠራው ግዛት መሪዎች ትናንት ጅቡቲ ተገናኝተው ተነጋግረዋል። ስብሰባውን የመሩትና ያስተናገዱት የጅቡቲ ፕሬዝዳንት እስማኤል ኦመር ጎሌ ናቸው። የሶማሊያና የሶማሊላንድ መሪዎች ንግግር መቀጠል የቀጠናው መሪዎች ልዩነታቸውን በንግግር ለመፍታት ያላቸውን ቁርጠኛነት ያሳያል ብለዋል ጉሌ በትዊተር ባስተላለፉት መልእክት። የስብሰባው አጀንዳ ምን እንደሆነ በይፋ ባይነገርም የመጀመሪያው ደረጃ ንግግር በሁለቱም ወገኖች መካከል የስምምን መንፈስ ለመፍጠርና በንግግሩ ሂደት ላይ ለመስማማት ነው ሲሉ ወደ ትላንቱ ንግግር ያመራውን ጥረት ሲከታተሉ የቆዩ ታዛቢ ተናግረዋል። በመጨረሻም ሁለቱ ወገኖች በንግግሩ ለመቀጠል ሲሉ የቴክኒካዊ ኮሚቴዎችን ሰይመዋል። ዲፕሎማቶች እንደሚሉት ሁለቱን ወገኖች የማቀራረብ ፍላጎት አላቸው የተባሉት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድም በስብሰባው ተገኝተው ነበር። በሶማሊያ የዩናይትድ ስቴትስ አምባሳደር ዶናልድ ማማቶ የአፍሪካ ህብረት፣ የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ እና የአውሮፓ ህብረት ተወካዮችም በስብሰባው መገኘታቸው ታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ስብሰባ በዛሬው ዕለት ሲጀመር በኮቪድ-19 ዓለም አቀፉ ወረርሽኝ ምክንያት ከተቋረጠው 43ኛው ጉባኤ ሳይቋጩ በእንጥልጥል የቆዩ በርካታ ጉዳዮች ይጠብቁታል። የአሁኑ ስብሰባ አንዳንዶቹ ንግግሮች በአካል የተወሰነውም በቪዲዮ አማካይነት እየቀረበ የሚከናወን መሆኑን ገልጻ ዘጋቢያችን ሊሳ ሽላይን ከጀኔቫ የላከችውን ዘገባ ቆንጅታ እየታቀርበዋለች።
የጉባኤውን ተሳታፊዎች ከኮሮና ቫይረስ ለመጠበቅ ሲባል የአካላዊ ርቀት መመሪያዎች በጥብቅ ስራ ላይ እንደሚውሉ የመንግስታቱ ድርጅት ባለስልጣናት ገልጸዋል። በጉባኤ ላይ የሚገኙት መልእክተኞች ቁጥርም እንደሚቀነስ፣ በዋናው ጉባኤ ጎን የሚካሄዱ በመቶዎች የሚቆጠሩ መንግስታዊ ያልሆኑ ድርጅቶች ዝግጅቶችም እንዲሁ ባለሙ ድርጅት የጉባኤ ስፍራዎች እንደማይከናወኑ ነው ባለስልጣናቱ የገለጹት። በሰብአዊ መብት ጉዳዮች ዙሪያ የሚቀርቡ ሪፖርቶችም ሆኑ ውይይቶች ላይ የሚካፈሉ ኤክስፐርቶች ገሚሶቹ በአካል ገሚሶቹ በኢንተርኔት ቪዲዮ አማካይነት ጽሑፎቻቸውን እንደሚያቀርቡ ተመልክቷል። ግምገማ ከሚካሄድባቸው ሀገሮች መካከል ዲሞክራሲያዊት ኮንጎ ሪፐብሊክ፣ ማሊ፣ ሊቢያ፣ ማዕከላዊ አፍሪካ ሪፐብሊክ፣ ዩክሬን እና አፍጋኒስታን ይገኙባቸዋል። ለአንድ ሳምንት በሚዘልቀው ስብሰባ ላይ አንዱ ትልቁ የመነጋገሪያ ርዕስ ጥቁር አሜሪካዊው ጆርጅ ፍሎይድ በፖሊስ እጅ ሆኖ ሕይወቱ ማለፉን ተከትሎ ከፍተኛ ትኩረት የሳበው የዩናይትድ ስቴትስ ተቋማዊ ዘረኝነት ጉዳይ ላይ የሚካሄደው አስቸኳይ ክርክር እንደሚሆን ተገልጿል። የሰብአዊ መብት ድርጅቱ የሂዩማን ራይትስ ዋች የጂኒቫ ዳይሬክተር ጆን ፊሸር ዩናይትድ ስቴትስ ለዚህ ጉዳይ መላ መፈለግ የግድ ይላታል ብለዋል። ሁኔታውን አንዳንድ ሀገሮች የራሳቸውን አጀንዳ ለማራመድ መጠቀማቸው አይቀርም ሲሉም አክለዋል።
We're also very concerned, of course, that China is seeking to...
China, በአሁኑ ጊዜ በዓለም ዙሪያ United States ውስጥም ባለው ትርምስ አጋጣሚውን ተጠቅማ በሆንግ ኮንግ የህዝቡን መብትና ነጻነት መርገጧ በጣም ያሳስበናል። እንደገለጽኩትም መንግስታት ለሆንግ ኮንግ ሁኔታ ትኩረት እንዲሰጡ ጥሪያችንን እናቀርባለን። ቻይና ስለ አድራጎቶቿ ዓለም ምን ምላሽ እንደሚሰጥ እየተከታተለች ነው። ዓለም ዝም ማለቱን ስታውቅ የያዘችውን ተግባር ለመቀጠል የልብ ልብ ታገኛለች።
ከአንድ አመት በፊት የድርጅቱ ያለ ፍርድ ሂደት የሚፈጸሙ ግድያዎች ልዩ ራፖርተሯ አግነስ ካላማርድ በዋሽንግተን ፖስት ጋዜጠኛ ጃማል ካሾጂ ላይ ስለተፈጸመው ግድያ ሪፖርታቸውን ማቅረባቸው ይታወሳል። ጉዳዩ በዚህ የጉባኤ መወያያ አጀንዳ ውስጥ ባይካተትም ትኩረት ሊሰጠው እንደሚገባ የሚያምኑበት መሆኑን ጆን ፊሸር አመልክተዋል። በሳምንቱ መጨረሻ ከ40 የሚበልጡ ውሳኔዎች ላይ ድምጽ ይሰጣል። ከውሳኔዎቹ መካከል ደቡብ ሱዳን፣ ሊቢያ፣ ኢራን፣ ሚያንማርና ኒካራጓን በመሳሰሉ ሀገሮች የሰብአዊ መብት ከበሬታ እንዲሻሻል ምክረ ሐሳቦችን የያዙ ውሳኔዎች እንደሚገኙባቸው ተገልጿል።
አድማጮች የምሽት ዜናችን እዚህ ላይ አበቃ።
አሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሰኔ 8 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አማሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የህክምና ባለሙያዎች የኮሮና ቫይረስ ተጋላጭነታቸው በከፍተኛ ሁኔታ ጨምሯል።
አሁን እኔ ባለፈው ወር ብቻ ጥቁር አንበሳ ሆስፒታልንም የካይታሰውን ሆስፒታልንም አይቻለሁ፣ ሰርቼባቸዋለሁ። ከትንሽ ነገር ከማስክ ጀምሮ ግላፍ ታጫለሽ፣ አልኮል ይጣፋል፣ እንደዚህ ብዙ ነገሮች አሉና
የጥቁር አንበሳ ስፔሻላይዝድ ሆስፒታል ሐኪምና በኮሮና ቫይረስ በመያዛቸው በአሁኑ ሰዓት በአቃቂ የጤና ጣቢያ ውስጥ በማገገም ላይ የሚገኙ ዶክተር አብርሃም ገነቱ ናቸው። በሁለተኛው አጋማሽ ሙሉ ዘገባውን ታዳምጣላችሁ። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። በድንበር አካባቢ ያሉ ለይቶ ማቆያዎችን ለማጠናከር ጥረት እየተደረገ ነው ሲሉ የጤና ሚኒስትር ዴታ ዶክተር ደረጀ ዱጉማ በተለይ ለቪኦኤ አስታወቁ። በመላ ሀገሪቱ በዋናነት በአዲስ አበባና በድንበር አካባቢዎች 170 ለይቶ ማቆያዎች ከ70 ሺህ በላይ ኢትዮጵያውያን እንደሚገኙ የተናገሩት ዶክተር ደረጀ መጣበብ በሚስተዋልባቸው የለይቶ ማቆያ ጣቢያዎች የማስፋፊያ ስራ ለመስራት የሚያስችል ድጋፍ ከዓለም ባንክ መገኘቱንም ተናግረዋል። በደወሌ ለይቶ ማቆያ ያለውን መጨናነቅ ለመቀነስም ከዩኒሴፍ የተገኙ 4 ድንኳኖችን አራርቆ በመትከል ስራ እንደሚያስጀምሩም ተናግረዋል። ሚኒስተር ዴታውን አዲስ ቸኮላ አነጋግሯቸዋል። ወደ ዘገባው
ለሥራ ጉብኝት ላለፉት 3 ቀናት በድሬዳዋ ሐረርና ጎራባች የሶማሌ ክልል ወረዳዎች የሚገኙት የጤና ሚኒስትር ዴታው ዶክተር ደረጀ ድጉማ በአገራችን ያሉትን የለይቶ ማቆያዎች ለማስፋፋት ሚኒስቴር መስሪያ ቤታቸው ጥረት እያደረገ ነው ብለዋል። ኮሮናን ለመከላከልም ለለይቶ ማቆያዎች ትልቅ ትኩረት መሰጠት ይገባል ያሉት በአገር አቀፍ ደረጃ ከውጭ የሚመጡ ዜጎችን በለይቶ ማቆያዎች በማስቀመጥ ኮቪድ-19ን ለመከላከል አዲስ አበባ ላይ ትኩረት ተሰጥቶ ሲሰራ ነበር ያሉት ዶክተር ደረጀ አሁን ግን ለድንበር አካባቢ ጭምር ትኩረት ሰጥተን እየሰራን ነው ብለዋል። በአሁኑ ሰዓት በ170 ለይቶ ማቆያዎች 70 ኢትዮጵያውያን እንደሚገኙ ያስታወቁት ዶክተር ደረጀ ሆኖም ለይቶ ማቆያዎቹ ብዙ ፈተና ያለባቸው ናቸው ይላሉ።
ከፍተኛ ቻሌንጅ ያጋጠመን አለ። አንደኛው ሰዎች ወደ ለይቶ ማቆያ ኳራንቲን ሴንተር መግባት አይፈልጉም። ያ ሁሉም ባንልም አብዛኛው ግን ያው ቤት አይደለም እንደሚያስገር እናውቃለን። ብዙዎቻቸው ሙሉ የሆነ ቁሳቁስ ላይኖራቸው ይችላል። አልባሳት በቂ ላይሆኑ ይችላሉ። ምግቦቹና ብቻ ችግር ሊሆን ይችላል። ግን አሁን ስለ በሽታውን ስናስብ ግን የአንድ ሰው በሽታ ሳይሆን አንድ ሰው ከሆነ ቤተሰቡ ነው የሚያዘው። አገሪቷ ውስጥ ችግር ይፈጠራል ማለት ነው። ይሄን ካለማሰብ የተነሳ አንዳንዴ ማምለጥ መጥፋት ሾልኮ በተለያየ በኩል ታካለም እንዳያገኛቸው የመጥፋት ነገሮች አሉ ያጋ ተመሆን ነው ግን አሉ። ሆኖ በጣም ፖዚቲቭ ይሆኑ ያሉ አሉ። ለምሳሌ ሶማሌን መስረት ይቻላል። ከትላንት ወዲያ ሶማሌ ውስጥ እንግዲህ ወደ 55 የሚሆን በአንድ ቀን ፖዚቲቭ ከአንድ ካምፖስ ደዋሌ ላይ ተገኝቷል። ሌላም ቦታ ተመሳሳይ ነገሮች አሉ። አሁን በመተማ በኩል ያለውን ጉዳይ አስከፊ ነው ማለት ይቻላል። በአብዛኛው አማራ ክልልና ሶማሌ ጅቡቲን አፋርን ከወሰድን ከ80% በላይ የሚሆኑት በእነዚህ ቦታዎች ላይ የገቡ ሰዎች ናቸው። ስለዚህ የተለየ ትኩረት የሚጠይቅ ቦታ ሆናል።
የኮሮና ቫይረስ ለኢትዮጵያ ብቻ ሳይሆን ለሌላው ዓለምም ድንገተኛ ዱብ እዳ ነው ያሉት ዶክተር ደረጀ ከዚህ አንጻር አስፈላጊውን ቅድመ ዝግጅት አሟልቶ የመከላከል ስራውን ለመስራት በቂ ጊዜ አልሰጠም ይላሉ። ይሁንና አቅም በፈቀደ መጠን ሁሉም ባለድርሻ አካላት ተቀናጅተው ርብርብ እንዲያደርጉ ነው ጥሪ ያቀረቡት። አልፎ አልፎ ከለይቶ ማቆያዎች ጠፍቶ ለማምለጥና ከኬላ ውጪ ባሉ አሳቻ መንገዶች አማካኝነት ድንበር አልፎ ለመግባት የሚደረጉ ጥረቶችን የጸጥታ ኃይሉና ድንበር አካባቢ ያሉ ለይቶ ማቆያዎችን በባለቤትነት የሚያስተዳድረው የሰላም ሚኒስቴር አስፈላጊው ክትትል በማድረግ እንዲቆጣጠሩ ጠይቀዋል። በውጭ የሚገኙ ወገኖቻችን በተቻለ መጠን ተባረው ወደ ኢትዮጵያ እንዳይመጡ በውጭ ጉዳይ ሚኒስቴር በኩል አስፈላጊው ዲፕሎማሲ ስራ እንዲሰራም ጥሪ አቅርበዋል። ዩኒቨርሲቲዎቻችንም ያላቸውን የሰው ኃይል አቅም ለመከላከል ስራው እንዲያውሉ ነው የጠየቁት። በድንበር አካባቢ ያሉ ለይቶ ማቆያዎች የተጣበቡ መሆናቸውንና በዚህ ረገድ የታሰቡ መፍትሄዎችን በማስመልከት ዶክተር ደረጀ ደወሌን ማሳያ አድርገው የተናገሩት አለ።
ይናክል ሰው ይመጣል በቦርደር ብለን አላሰብንም ነበር። አንደኛ ዜጎቻችንም በዚህ ደረጃ ተመልሰው ይመጣሉ፣ ሌሎች አገሮችም ዜጎቻችን እንደዚህ እንዲመለሱ ይገፋሉ ብለን ብዙ አልጠበቅንም ነበር። እንግዲህ አሁን ሆኗል። ይሄ ከአቅም በላይ ነው። አሁን ተጨማሪ የማቆያ ቦታዎች በጣም ያስፈልጉናል። ይሄንን በሁለት መንገድ ማየት፣ አንደኛ ያው ሩቅ ቢሆንም ግን ሩቅ መንገድ እነዚህ ሰዎች ማምጣትን በራሱ የራሱ አደጋ አለው። ሰዎች አብሮ ይሄዳሉ። ማን በሽታው አለው ማን የለው የሚለው ነገር ስለማይታወቅ መኪና ውስጥ አብሮ ሲመጡ እሱም ሌላ የራሱ የሆነ ሪስክ አለው። ግን ዞሮ ዞሮ ከሁለት ክፉ ነገሮች እንግዲህ የተሻለውን ክፉ ትመርጣለ። ወደ ዩኒቨርሲቲዎችና ወደ አቅራቢያ ወዳሉ ከዚህ በፊት የተሰሩ ህንፃዎች፣ ግለሰብ ህንፃ ሊሆን ይችላል፣ ሆቴሎች ሊሆን ይችላሉ፣ ሌላም ነገር የተሰሩ ህንፃዎችን ትንሽ ሞዲፋይ አድርገን እየተቀበልን እንገኛለን። በተቻለ መጠን እንግዲህ ውጭ ያሳደርነው ሰው የለም፣ እየተቀበልን እንገኛለን። አሁን ስናየው ግን በጣም ሰው ከመጨመሩ የተነሳ ሌላ አደጋ እየመጣ ስለሆነ ማስፋት አስፈላጊ ይላል። ለምሳሌ ደዋሌውን እንኳን እንደምሳሌ ብናነሳ እዚ አካባቢ ያሉት ቦታዎች ሞልቷል። አሁን በተጨማሪ 4 ድንኳኖችን ዩኒሴፍ በቅርቡ እንደሚሰጠን ኦሬዲ መልሰውልናል። እሱን ኢሚዲየትሊ እዛ እንተክላለን። የተወሰነ ዘርዘር ለማድረግ እንሞክራለን። በዛ አያበቃም። ጤና ሚኒስቴር እንግዲህ ያለን ሪሶርስ በደንብ ተጠቅመን እዛው አካባቢ ማስፋት አስፈላጊ ነው የሚሆነው። እነዚያን ሰዎችም ከዛ አጓጉዘን ወደ ድሬዳዋ ዩኒቨርሲቲ የምናመጣ ከሆነ ሐረማያ ዩኒቨርሲቲ የምናመጣ ከሆነ በአንድ በኩል መምጣታቸው ጥሩ ሊሆን ይችላል፣ ግን መንገድ ላይ ብዙ የሚበከል ሰው ይኖራል አብሮ ሲመጣ። እዚህም ሲመጡ ደግሞ ሌላ ከህብረተሰቡ ጋር የመቀላቀል የመጥፋት እድልም አለ። ባለፈው እንዳጋጠመን እሱም ሌላ አደጋ አለ። እዚህም ደግሞ ለመቀበል ያለው ተነሳሽነትም ያለፉትን ችግሮች እያዩ አነስተኛ ነው። ስለዚህ ሰዎችን በመሀል ላይ መንገላታት እንዳይመጣ እዛው ለመጨመር በጀትን የያዝነው አለን። ዓለም ባንክም የተወሰነ ገንዘብ ድጋፍ እያደረገ ነው። በፍጥነት አይሶሌሽንና ኳራንቲን ሴንተር ክልሎች በተለይ ችግር ያለበት ቦታ ላይ እንዲሰሩ እያሉ ነው። እሱንም አግኝተናል። እሱን ቶሎ ወደ ስራ እንገባለን።
ዶክተር ደረጀ በድንበር አካባቢ ለይቶ ማቆያዎችን ብቻ ሳይሆን የመመርመሪያ ማዕከላትንም እንደሚያስፋፉ የተናገሩ ሲሆን ባለፈው ቅዳሜ በድሬዳዋ የተመረቀው የኮቪድ-19 የምርመራ ማዕከል ለዚህ እንደ አብነት ሊቀርብ የሚችል ነው ብለዋል። የሶማሌ ክልል ባለፈው ሳምንት የደወሌ ለይቶ ማቆያ ከአቅሙ በላይ ሰዎችን ስለያዘ ለማስፋፊያ ድጋፍ ይደረግልኝ ወይም የድሬዳዋና ሐረማያ ዩኒቨርሲቲዎች ለከስደት ተመላሾች በለይቶ ማቆያነት አገልግሎት እንዲሰጡ ጥሪ አቅርቦ ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ላደረሰን ዘገባ እናመሰግናለን። ከአሜሪካ ድምጽ መጽሔት ነው ያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የሕክምና ባለሙያዎች ለኮሮና ቫይረስ ተጋላጭነታቸው በከፍተኛ ሁኔታ መጨመሩ እየተነገረ ነው። በኢትዮጵያ የሕክምና ተቋማት ውስጥ ራስን ከኮሮና ቫይረስ መከላከል የሚያስችል በቂ ቁሳቁሶች ባለመኖራቸውና በአጠቃቀም ጉድለት የተነሳ የጤና ተቋማት ውስጥ የሚሰሩ ሰራተኞች ለቫይረሱ ተጋላጭነታቸው በከፍተኛ ሁኔታ እየጨመረ መሆኑን ቪኦኤ ያነጋገራቸው የሕክምና ባለሙያዎች ገልጸዋል። የኢትዮጵያ መድኃኒት አቅራቢ ኤጀንሲ በበኩሉ የሕክምና ባለሙያዎችን ከወረርሽኙ ለመከላከል የሚያስፈልጉ የሕክምና ግብዓቶች እጥረት መኖሩን ገልጾ በሚቀጥሉት አንድ ወራት ችግሩን ለመቅረፍ እየሰራ እንደሆነ አስታውቋል። ስምንሽ የቆየ ስብሰባ ተቀባላት።
በኢትዮጵያ የኮሮና ቫይረስ ርጭት በከፍተኛ ሁኔታ እየጨመረ መሆኑን ተከትሎ ለቫይረሱ ተጋላጭ የሚሆኑ የጤና ባለሙያዎች ቁጥር በየጊዜው እየጨመረ መሄዱንና ይህም ስራቸውን በአግባቡ እንዳይሰሩ እንቅፋት እየፈጠረ መሆኑን ያነጋገርናቸው የጤና ባለሙያዎች ገልጸዋል። የጥቁር አንበሳ ስፔሻላይዝድ ሆስፒታልን ጨምሮ በተለያዩ የመንግስት ሆስፒታሎች ውስጥ በሕክምና ሙያ የሚያገለግለውና በሕክምና ስራው ላይ እንዳለ በኮሮና ቫይረስ በመያዙ በአሁኑ ሰዓት በአቃቂ የጤና ጣቢያ ውስጥ ከሌሎች 25 የሕክምና ባለሙያዎች ጋር በማገገም ላይ የሚገኘው ዶክተር አብርሃም ገነቱ እንደነገረን በሆስፒታሎች በቂ ራስን መከላከያ ቁሳቁስ ባለመኖሩ በየቀኑ የጤና ባለሙያዎች ቫይረሱ እየተገኘባቸው ነው።
አሁን እኔ ባለፈው ወር ብቻ ጥቁር አንበሳ ሆስፒታልንም የካቲት 12 ሆስፒታልንም አይቻለሁ፣ ሰርቼባቸዋለሁ። ከትንሽ ነገር ከማስክ ጀምሮ ግላብ ታጫለሽ፣ አልኮል ይጣፋል፣ እንደዚህ አይነት ብዙ ነገሮች አሉና በየቦታው በየሕክምና ቦታው ኦፕሬሽን ክፍልም ታካሚዎች የሚተኙበት ክፍልም በተመላላሽ መጥተው የሚታዩበት ክፍልም ስትሄጂ እንደዚሁ አብዛኛው ቦታ ላይ ትንሽ የምታያቸው የመከላከያ ቁሳቁሶች የሉም፣ አብዛኛው ቦታ ላይ ማለት ነው። በዚህ ምክንያት ብዙ የጤና ባለሙያዎች በየቀኑ የኮሮና ቫይረስ እየተገኘባቸው ወደ ማገገሚያ ክፍል እየገቡ ይገኛሉ። እኔም ከነሱ መሀል አንዱ ሆኛለሁ። አሁን እንደውም አንድ ሳምንት ሆነኝ የማገገሚያ ክፍል ውስጥ ከገባሁ ማለት ነው።
በቀን ውስጥ እስከ 5000 ተመላላሽ ታካሚዎችን በሚያስተናግደው የጥቁር አንበሳ ስፔሻላይዝድ ሆስፒታል በአሁኑ ሰዓት ራሱን ጨምሮ 8 ሐኪሞችና አንድ በልምምድ ላይ ያለ የመጨረሻ ዓመት የሕክምና ተማሪ የኮሮና ቫይረስ እንደተገኘባቸው የነገረን ዶክተር አብርሃም በተለያየ ጊዜ የኮሮና ቫይረስን መከላከያ ቁሳቁሶች በግዢና በእርዳታ ወደ ሀገር ውስጥ መግባቱ ቢነገርም እነዚህ የሕክምና ግብዓቶች የትና ለማን እንደሚከፋፈል ምንም መረጃ የለም ይላል።
ለምሳሌ ጥቁር አንበሳ ስፔሻላይዝድ ሆስፒታል ውስጥ ስንት N95 ማስክ ተሰጠው ወይም ስንት ደረሰው ብ ላስት ታይም አይ ቼክ 41 ማስክ ነው የደረሰው። ጥቁር አንበሳ ስፔሻላይዝድ ሆስፒታል ውስጥ ስንት ሐኪም አለ፣ ስንት ነርስ አለ? በጣም ብዙ ነው አይደለ? ስለዚህ ምንም የሚመጣጠን ቁጥር አይደለም ማለት ነው ያለው። ስለዚህ በእውነት የመጡት እነዚህ እርዳታ የመጡት ቁሳቁሶቹ የት እና በየትኛው በኩል እንዴት ዲስትሪቢዩት እንደሚደረጉ ግልጽ የሆነ መረጃ ያስፈልጋል። አሁን በጣም ትልቅ ጉዳት ብዬ የማስበው በዚህ ፓንደሚክ ወቅት ምንም ግልጽነት የለም።
የኢትዮጵያ መድኃኒት አቅርቦት ኤጀንሲ ምክትል ዋና ዳይሬክተር አቶ ተስፋለም አድራሮ ወረርሽኙ ዓለም አቀፍ ከመሆኑ አንጻር የሕክምና ግብዓቶችን በሚፈለገው መጠን ማግኘት ባለመቻሉ እጥረቱ እንደተፈጠረ ገልጸው ችግሩን ለመቅረፍ ኤጀንሲው 13 ሚሊዮን የፊት መሸፈኛ ጭንብሎችን መግዛቱንና በዚህ ሳምንት ሀገር ውስጥ ገብቶ መከፋፈል እንደሚጀምር ይገልጻሉ። በመጪው ወር ውስጥም በሕክምና ባለሙያዎች ዘንድ እጅግ ተፈላጊ የሆነውን N95 የፊት መሸፈኛ ጭንብሎችንና ሙሉ አካል መሸፈኛ ልብሶችን ጨምሮ 160 ሚሊዮን የሕክምና ግብዓቶች ወደ ሀገር ውስጥ እንደሚገቡም አቶ ተስፋለም ያስረዳሉ።
የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ስሬት በተቋቋመው ኢመርጀንሲ ኦፕሬሽን ሴንተር በሚያወጡት ቀመር በሚሰጡን ብሬክዳውን መሰረት እየተቀበልን እስካሁን ለክልሎች ለአራት ዙር ያህል አቅርበናል። አሁን አምስተኛ ዙር ኦልሬዲ ብሬክዳውን መጥቶ እየሰራን ግብዓቶቹን እኩል ቀጥታ ለኮሮና ሕክምና የተዘጋጁ ጤና ተቋማት አሉ። ለነሱ ነው ትልቁ ትኩረት እየተሰጠ ያለው። ከዛ ውጭ ግን አሁን ኮሚኒቲ ትራንስሚሽኑ ትንሽ ከፍ እያለ ስለመጣ ሌሎችም ጤና ተቋማት እንደዚሁ በበቂ መጠን ከጤና ጥበቃ በሚሰጣቸው ኮታ ይሁን በሽያጭ እንዲያገኙ አቅርቦቱ ላይ ትልቅ ስራ እየተሰራ ነው።
የኮቪድ-19 መከላከያ ግብዓቶች አቅርቦት መሻሻል ብቻ አሁን ያለውን እጥረት አይፈታም የሚሉት አቶ ተስፋለም የጤና ተቋማት ባለሙያዎቻቸው ቁሳቁሶችን በአግባቡ እንዲጠቀሙና ከተቋማቱ ያላግባብ ወጥተው ለብግነት እንዳይዳረጉ ጥንቃቄ እንዲያደርጉ ያሳስባሉ።
እና N95 ያደረገ በጣም ብዙ ህብረተሰብ ክፍል አለ፣ ገበያም ላይ እንደዚሁ አለ። እኛ ግን ለጤና ተቋማት ለማቅረብ ከፍተኛ ጥረት እየገጠመን ነውና ለመንግስት ሲስተምም ሾልኮ እንዳይወጣ ጥንቃቄም ማድረግ ይፈልጋል። ይሄንንም ነው አንድ ትልቅ ትኩረት ተሰጥቶ እየተሰራ ያለው። ያሉትን መረጃዎች በጣም ግልጽ በሆነ መንገድ መያዝ፣ ተገቢ የሆነ ቁጥጥር ማካሄድ በጣም ያስፈልጋል። ከዛ ውጪ ምናልባት እንደዚህ ገበያ ውስጥ የሚኖር ክምችት ካለ ከኛም ባለፈ ጤና ተቋማት እነኝን ግብዓቶች በቀጥታ ውጭ አስመጥቶ ሀገር ውስጥ የሚያከፋፍሉ አካላትን የሚገዙበትን ኦፕሽን ማመቻቸት ተገቢ ነው። ምክንያቱም ከገንዘቡም መጠን በላይ እነዚህ ግብዓቶች በጤና ተቋም አለመኖራቸው ትልቅ ጉዳት አለው።
በየካቲት 12 ሆስፒታል ስራ ላይ እንዳለ ከሆስፒታሉ ሰራተኞችና ታካሚዎች በተወሰደ ናሙና ክትትል ያደርግላቸው የነበሩ ታካሚ ቫይረሱ እንደተገኘባቸው የሚናገረው ዶክተር አብርሃም ምንም የቫይረሱ ምልክት ሳይኖራቸው ለተለያዩ ክትትሎች ወደ ሆስፒታሉ ለሚመጡ ታካሚዎች ያለበቂ መከላከያ የሚያደርጉት እንክብካቤ እኔና ባልደረባዬን ለቫይረሱ አጋልጦናል ይላል።
እንግዲህ መጀመሪያ ሲገቡ አላወቅም ነበር ኮሮና ቫይረስ እንዳለባቸው። እሳቸውም ብዙ ምልክት አልነበረባቸው ታካሚው ማለት ነው። ስለዚህ እኛ እሳቸው ላይ ኦፕሬሽን ሰርተናል፣ ምርመራ አድርገንላቸዋል። አብዛኛውን ጊዜ ማስክ አይገኝም። ታካሚዎቹ ወይ ተመላላሽ ክፍል ሲመጡ ወይ ደግሞ መጀመሪያ እዚጋ የሚይዙበት ወይም የሚተኙበት ክፍል ሲሆኑ፣ እዛ ደግሞ በተደጋጋሚ ሐኪሞቹ ሌሎቹም የሕክምና ባለሙያዎች እየሄዱ በሚያዩበት ሰዓት ነው ብዙ ግንኙነቶች የሚፈጠሩት ማለት ነው። በኦፕሬሽን ሰዓት ማስክ ቢደረግም የምናደርገው ማስሰርጂካል ማስክ የሚባለው ነው። ከኢንፌክሽን የመከላከል አቅሙ አነስ ያለ ነው። ከዛም በላይ ደግሞ ሰርጀሪ በሚሰራበት ሰዓት ታካሚው የሜካኒካል ቬንቲሌተር ላይ ነው የሚሆነው። ያ ማለት በማሽን ነው የሚተነፍሰው ማለት ነው። እንደዚህ አይነት ሁኔታዎች ደግሞ ኮሮና ቫይረሱ በይበልጥ አየር ላይ እንዲወጣ ያደርገዋል። ስለዚህ እዛ አካባቢ ያለ ሰው የኢንፌክሽኑ የመያዝ እድሉ የጨመረ እንዲሆን ያደርገዋል ማለት ነው።
ሌላው ያናገር ነው ስሙ እንዳይጠቀስ የጠየቀውና በጋንዲ መታሰቢያ ሆስፒታል አዋላጅ ነርስ ሆኖ የሚያገለግለው የጤና ባለሙያ በሆስፒታሉ 5 የጤና ባለሙያዎችና 1 የጽዳት ሰራተኛ በቫይረሱ መያዛቸው ከተረጋገጠ በኋላ በጤና ባለሙያው ዘንድ ትልቅ መደናገጥ እንደተፈጠረና ያለበቂ መከላከያ አቅርቦት ስራቸውን መቀጠላቸው እኔም በቫይረሱ ሊያዝ ይችላልው የሚል ከፍተኛ ጭንቀት ውስጥ እንደከተታቸው ይናገራል።
አሁን ተለይ ባለሙያዎች ካጠገባችን የነበሩ ሰዎች እየተያዙ ሲሄድ ያም በጣም እንከነውና እነዚህ ደግሞ የራስ መጠበቂያ ማቴሪያል ሽርም ባለመሟላታቸው ደግሞ ምናልባት እኔ ተስፋ ሆኝ ሊሆን በየቀኑ የምናከማቸው ሰዎች እንደየ ሆስፒታሉ ይለያዩ ምናልባት ከ50ና ከ60 ሰው በላይ አንድ ባለሙያ ሊያገኝ ይችላልና እነዛን ሰዎችም የማጋለጥ እድላችን በጣም ከፍተኛ የሆነ ነው የሚሄዱ። ስለዚህ ሰዎችንም አጋልጣለሁ የሚለው ስትረስ በራሱ በጣም ከፍተኛ የሆነ ጫና ነው ያለው ሚስሉ ላይ እና ስለዚህ በጣም በፊት ስንሰራ ከነበረው በጣም የወረደ አይነት እንትን ውስጥ ነው ያለ ነው እና ዲፕረስ ሆነናል። ያነሰ ነው እየሰራ ነው ያለ ነው። ምናልባት የሙያ ግዴታ ስለሆነ እየሰራ ነው ያለ ነው። በጣም አስቸጋሪ ሁኔታዎችም አሉ።
በኢትዮጵያ በኮሮና ቫይረስ የተያዙ የጤና ተቋም ሰራተኞች ቁጥር 97 መድረሱን እና ከቫይረሱ ጋር ንክኪ ኖሯቸው ራሳቸውን ያገለሉ የጤና ባለሙያዎች ቁጥር ደግሞ 2340 መድረሱን የጤና ሚኒስትሯ ሊያ ታደሰ ባለፈው ሳምንት ከሚመለከታቸው ባለሙያዎች ጋር ባደረጉት ውይይት ላይ ተናግረው ነበር። በዚህም ምክንያት ከህሙማን ጋር ንክኪ የሚኖራቸው የህክምና ባለሙያዎች ራሳቸውን የሚከላከሉበት ዋና ዋና የህክምና ቁሳቁሶችን ለማሟላት በተለይ ኢትዮጵያ ውስጥ በወር እስከ 7 ሚሊዮን ድረስ ግብዓቶችን የማምረት አቅም ያላቸው የኢንዱስትሪ ፓርኮች ማምረት እንዲጀምሩ እንደሚደረግ አቶ ተስፋለም ጠቁመዋል። ለአሜሪካ ድምጽ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ስመኝሽ የቆየን እናመሰግናለን። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የሰኞ ምሽት ፕሮግራም ነው። ወደ ተከታዩ ዘገባ እንለፍ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል ወሊሶ ከተማ ሁለተኛ ዙር የዜግነት አገልግሎት ሰሞኑን በይፋ አስጀምረዋል። የዜግነት አገልግሎቱ ከበጎ አድራጎት በላቀ መንገድ የሚከናወን ቀጣይነት ያለውና ሁሉንም ያሳተፈ መሆኑን ተገልጿል። በስነ ስርዓቱ ላይ የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳን ጨምሮ ሌሎች የመንግስት ስራ አመራሮች ተገኝተዋል። ፀሐይ ዳምጠው ተጨማሪ አላት።
የዜግነት አገልግሎት ከአንድ ዓመት በፊት በጨፌ ኦሮሚያ በአዋጅ ጸድቆ ስራ ላይ እንዲውል ተደርጓል። ጠቅላይ ሚኒስትር አብይ አህመድም በኦሮሚያ ክልል ወሊሶ ከተማ የሁለተኛ ዙር የዜግነት አገልግሎት ማስጀመሪያ ፕሮግራም ላይ እንደተናገሩት ኢትዮጵያ በዜጎቿ ላይ የተገነባች በመሆኗ አሁንም ተግተን ሀገሪቷን መገንባት አለብን ብሏል።
ደርገጎ ነገሬ ቦሪስታኖል ባተኒ ብየከን አዱኛ ከረጌሰት ሴናዳውጀትን የሮንሰ አማ
ወጣቶች ነገ በሀገራችንም ሆነ ዓለም ላይ የተለየ ታሪክ የምንሰራበት ጊዜ አሁን ነው። ካሁኑ ጀምራችሁ ችግኝ በመትከል ትምርት ቤት በመገንባት አጋዥ ሌላቸውን በእድሜ የገፉ ሰዎችን ቤት በመጠገንና በመገንባት ጥሩ ተግባሮችን ከጀመራችሁ ረዘም ያለ መንገድ ልትሄዱ ትችላላችሁ። ለነገም ትልቅ ጥቅም ሊኖረው ይችላል። ዛሬ ያልተተከለ ችግኝ ነገ ሊበቅል አይችልም። ዛሬ ችግኝ ያልተተከለ ሰው ነገ ትልቅ ዛፍ አይቶ ሊደሰትበት ከስሩም ሊያርፍ አይችልም። ነገ ትልቅ ነገር ማየት የሚፈልግ ሰው ስራውን ዛሬ መጀመር አለበት። ወጣቶች ሆይ ዛሬ ያለንበት ሁኔታ በሽታ ነው። እንደከዚህ ቀደሙ ምቹ አይደለም። ተራርቀን ጤናችንን ጠብቀን ይህንን ክረምት ልንጠቀምበት ይገባል።
የዜግነት አገልግሎቱ ከበጎ ፍቃድ አድራጎት ላቅ ያለና ዘላቅነት ያለው ነው ያሉት የኦሮሚያ ክልል መንግስት ቃል አቀባይ አቶ ጌታቸው ባልቻ ስለ ዜግነት አገልግሎቱ በዝርዝር ገልጿል።
የዜግነት አገልግሎት ማለት ኢትዮጵያ ሀገራችን ናት፣ እኛም የኢትዮጵያ ሀገር ዜጎች ነን። እንደ ዜጋ ኦሮሞም አንድ ዜጋ ነውና ከሱን በቀውን ሙሉ በሙሉ ለማድረግ በአንድ ክልል ወይንም ወደ ክልል አውርደን የበጎ አድራጎት አገልግሎት ብቻ ከምናደርግ የዜግነት አገልግሎት ብናደርግ ሁሉ ዜጋ የመደገፍ የማስተባበርና የማቀናጀት አቅም ሊኖረን ይችላል የሚል እንድምታ ይዞ ነው ኢኒሽቲቭን ወስዶ ባለፈው በጨፌ ኦሮሚያ ደረጃ አዋጅ እንዲቋቋም ያደረገው የክልሉ መንግስት ሲሆን፣ የክልሉ መንግስት ይህን ሲያዋቅር ከዚህ በፊትም ኦሮሞ የራሱን ታሪክ አለው፣ የራሱ ባህል አለው። በራሱ እናረጋግጥ፣ ኦሮሞ የአንድ ዜጋ ነው ኢትዮጵያና እዚህ ላይ እናረጋግጥ ማለት የሌላው ዜጋ የማግለጽ ሳይሆን ሁሉም ሊጠቀምበት የሚችል ነው። ግን መነሻውን ኢኒሽቲቭን የኦሮሚያ ብሔራዊ ክልላዊ መንግስት ወስዶ እየሰራበት ያለበት ሁኔታ ነው ያለው።
አገልግሎቱ የክረምት በጎ ፍቃድ አገልግሎትን ጨምሮ ዘርፈ ብዙ መልክ አለው ብሏል አቶ ጌታቸው።
አምስት ዋና ዋና ጉዳዮችን ይዞ ነው ዘርፈ እየተሰራበት ያለው። አንደኛው የችግኝ ተከላ ነው። ሁለተኛ በክልላችን ባሉ ትምህርት ቤቶች ሺህ በላይ ትምህርት ቤቶች አሉ። በነዛ ትምህርት ቤቶች ሶስት የመማሪያ ክፍሎችን በተጨማሪ የመገንባት በሶስተኛ ደረጃ ላይብረሪ ከሚሰሩ ስራዎች አንዱ። በአራተኛ ደረጃ የደም ልገሳ ነው። ከዚህ በፊትም ክረምትም በበጋም ሲሰራበት የነበረው ደም የመለገስ እና በአምስተኛ ደረጃ ደግሞ ደካሞችን እና አቅም የሌላቸውን የመደገፍ የመርዳት፣ የደካሞችን ቤት የመገንባት እና አስፈላጊ የሆኑ ድጋፎችን የማድረግ ስራዎችን አጠቃሎ የያዘ ስራ ነው።
የዘንድሮ መርሃ ግብሩ ላይ የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ፣ የአማራ ክልል ርዕሰ መስተዳደር አቶ ተመስገን ጥሩነህ እና የሶማሌ ክልል ርዕሰ መስተዳደር አቶ ሙስጠፌ መሐመድን ጨምሮ ሌሎች ከፍተኛ የስራ ኃላፊዎች ተገኝተዋል። በዘንድሮ የኦሮሚያ ክልል የዜግነት አገልግሎት መርሃ ግብር በክልሉ በሚገኙ 10,000 ትምህርት ቤቶች ውስጥ ተጨማሪ 3 የመማሪያ ክፍሎች በበጎ ፈቃደኞች የማስገንባት እቅድ ተይዟል። ጠቅላይ ሚኒስትር አብይ አህመድም በወሊሶ ሊበን የመጀመሪያ ደረጃ ትምህርት ቤት ውስጥ 3 ተጨማሪ ክፍሎችን ግንባታ አስጀምረዋል። በተጨማሪም ለትምህርት ቤቱ ቤተ መጻሕፍት 50 ኮምፒውተሮችና የተለያዩ የትምህርት መርጃ መጻሕፍትን አበርክቷል። የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ በኩላቸው ህብረተሰቡን በማሳተፍ ወደ ቀድሞ ባህላችን ተመልሰን ተወዳዳሪ በመሆን ኦሮሚያን እንገነባለን ብሏል።
ሞቱማና ኦሮሚያ ምሶማሪ ፈቺሳ ወንደገለሰቴ ረኮ መዘከኛ ታሪኩ ደንደው።
የኦሮሚያ ክልላዊ መንግስት የህዝባችንን ችግር ለመፍታት ሁሉንም ማዕከል ያደረገ የተፋጠነ ልማት ተግባራዊ ለማድረግ የተለያዩ ፕሮግራሞችን ቀርጾ ህዝቡን ባሳተፈ መልኩ ብዙ ስራዎችን ለመከወን አቅዶ ስራውን ጀምሯል። ይህ የዜግነት አገልግሎትም የክልላችንን ህዝብ ከደቡብ እስከ ሰሜን፣ ከምዕራብ እስከ ምስራቅ፣ ከትንሽ እስከ ትልቅ ሁሉም ያለውን እውቀት፣ ገንዘብና ጉልበት አጠናክሮ የአካባቢውን ልማት እንዲያፋጥንና የህዝቡን ችግር እንዲፈታ ትኩረት ተሰጥቶት እንዲሰራ መንግስት ወስኗል። ይህን ለማሳካትም 5 ስቴቶች ተለይተዋል። አንደኛ ወደ ቀደመው ማንነታችን እንድንመለስ መከባበር፣ ፈጣሪን በመፍራት በመከባበር አብሮ መኖርን ሲሆን፣ ሁለተኛው በሁሉም ነገር ተወዳዳሪ መሆን ነው። ሶስተኛው ደግሞ ቀንና ሌሊት መስራት፣ ከግዴለሽነት መውጣት። አራተኛው የራስ የአመለካከትና አካባቢ ንጽህና መጠበቅ። አምስተኛው ደግሞ ትብብር። መደጋገፍና አብሮ መስራት እንዲሁም በአንድነት መቆም ነው። በእነዚህ አምስት ስቴቶች ኦሮሚያና ኢትዮጵያን እንገነባለን ተብሎ በኦሮሚያ ክልላዊ መንግስት ጨፌ ኦሮሚያ ውሳኔ ላይ ተደርሷል። ባለፈው አመትም ከ12 ቢሊዮን ብር በላይ በኦሮሚያ ለልማት ውሏል።
የዜግነት አገልግሎቱ በዜግነት አገልግሎት ኦሮሚያን እንገነባለን በሚል መሪ ቃል ነው የሚካሄደው። ለአሜሪካ ድምጽ ሀይ ዳምጦ ነኝ ከአዲስ አበባ።
ሀይዳም ጣውን እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች amharic.voanews.com ላይ እንገኛለን። በፌስቡክ @voanews በትዊተርም እንዲሁ #voanews ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ voahorn.mobi ላይም ስርጭቶቻችንን ታገኛላችሁ። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። የሶማሊያ ፌደራል መንግስትና ከአመታት በፊት ራስዋን ነጻ ሪፐብሊክ ስትል ያወጀችው ሶማሊላንድ መሪዎች ትላንት በጎረቤት ሀገር ጅቡቲ ታሪካዊ በተባለ ስብሰባ ተገናኝተው ተነጋግረዋል። የሁለቱ መሪዎች ድርድር በጅቡቲው ፕሬዝዳንት ኢስማኤል ኦማር ጊሌ አስተናጋጅነት ነው የተካሄደው። የአሜሪካ ድምጹ የሶማሊኛ ክፍል ባልደረባ ሃሩን ማሩፍ ያጠናቀረውን ዘገባ አሉላ ከበደ ያቀርበዋል።
የትላንቱ ንግግር አስተናጋጅና አደራዳሪ ፕሬዝዳንት ጉሌ ናቸው። የቀዳሚው የሰላም ዜና አብሳሪ ጉሌ ትላንት በትዊተር አማካኝነት ባስተላለፉት መልእክታቸው የሁለቱ ሀገሮች ሶማሊያና የሶማሊላንድ ዳግም ወደ ጠረጴዛ ዙሪያ መምጣትና የድርድሩ መጀመር የቀጠናው ሀገሮች መሪዎች ልዩነቶችን በንግግርና በውይይት ለመፍታት ያላቸውን ቁርጠኝነት የሚያሳይ ነው ነበር ያሉት። ሁለቱ መሪዎች የተነጋገሩበት አጀንዳ አስቀድሞ ይፋ አልተደረገም። ይሁን እንጂ የትላንቱን የሁለቱን ሀገሮች ለንግግር ወደ ጠረጴዛ ዙሪያ ያመጣ ጥረት በቅርቡ ሲከታተሉ እንደነበሩ ታዛቢዎች አስተያየት በሁለቱ መንግስታት መካከል የመተማመን ስሜት ለመፍጠርና ሂደቱን በሚመለከቱ ጉዳዮች ላይም ከአንዳች ስምምነት ለመድረስ የተወሰደ የመጀመሪያ እርምጃ ነው። በርግጥም ሁለቱ ወገኖች ትላንት በንግግራቸው መጨረሻ ያደረጉት ይህንኑ ነው። ድርድሩን የሚያስቀጥል አንድ የቴክኒክ ኮሚቴ በጋራ ሰይመዋል። ሁለቱ ሀገሮች በተጨማሪም ዓለም አቀፍ የልማት እርዳታዎችንና በአገሮቹ የሚደረጉ የመዋዕለ ንዋይ ፍሰቶችን ፖለቲካዊ ቃና እንዲላበሱ ላለማድረግም ተስማምተዋል። ሂደቱን ሲደግፍ የቆየው የዩናይትድ ስቴትስ ኤምባሲ የሁለቱን መንግስታት ንግግር መጀመር በአዎንታ ነው የተቀበለው። የሁለቱን ወገኖች የመግባባት ፍላጎት ለሶማሊያውያን የሚበጅ ሁኔታ እንዲፈጠር የሚያግዝ አድርገን ነው የምናየው። በመሆኑም ሶማሊያውያን የሂደቱ አካል እንዲሆኑ እናሳስባለን ብሏል ኤምባሲው። በሶማሊያ የሚገኘው የተባበሩት መንግስታት ጽህፈት ቤትም ለጅቡቲው ድርድር ያለውን ድጋፍ በተመሳሳይ ነው ያንጸባረቀው። በትላንቱ የሁለቱ ወገኖች ድርድር በስፍራው የተገኙ ሌላው ቁልፍ ሰው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ናቸው። ሁለቱ ወገኖች ለማቀራረብ ቅን ፍላጎት ያደረባቸውና ጥረት ሲያደርጉም የቆዩ ናቸው። ጉዳዩን እንደሚከታተሉ ዲፕሎማቶች ገለጣ። የትላንቱ ንግግር ባለፈው የካቲት ወር ጠቅላይ ሚኒስትር አብይ አህመድ አዲስ አበባ ላይ የሶማሊያውን ፕሬዝዳንት መሐመድ አብዱላሂ ፎርማጆንና የሶማሊላንዱን ፕሬዝዳንት ሙሴ ቢሂ አብዲን ያደራደሩበት ጥረት ያፈራው ውጤት መሆኑን ጉሌ ትላንት ጥቅና ሰጥተውታል። በፕሬዝዳንት ፎርማጆ ሐሳብ አቅራቢነት ያን የቀደመ ስብሰባ ተከትሎ እንዲካሄድ ታቅዶ የነበረ ድርድር እንዲቆይ የተደረገው ታዲያ ከሶማሊላንድ የተፎካካሪ ፓርቲዎችና የሸንጎ አባላት በገጠመው ጠንካራ ተቃውሞ ነበር። በሌላ በኩል በሁለቱ መሪዎች ንግግር ወቅት በሶማሊያ የዩናይትድ ስቴትስ አምባሳደር ዶናልድ ያሞሞቶ፣ የአውሮፓ ህብረት፣ የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ተወካዮችም ተገኝተዋል። የትላንቱ የሁለቱ ወገኖች ድርድር ሶማሊያና ሶማሊላንድ ከብሪታንያና ከጣሊያን ቅኝ ገዢዎች ነጻ ያወጡበትን 60ኛ ዓመት ለማክበር በዝግጅት ላይ ከሚገኙበት ጊዜ ጋርም ተገጣጥሟል። በብሪታንያ ቅኝ ግዛት ስር የነበረችው ሶማሊላንድ እንደ አውሮፓውያን ዘመን አቆጣጠር ሰኔ 26/1960 ነጻ ስትወጣ የተቀረው የሶማሊያ ክፍል ደግሞ ከአራት ቀናት በኋላ ሐምሌ 1 ቀን 1960 ዓ.ም ከቅኝ ግዛት ነጻ ወጥቶ በዚያው ዕለት ሁለቱ ነጻ ግዛቶች ሰሜንና ደቡብ ተቀላቅለው የመጀመሪያዋን ነጻዋን የሶማሊያ ሪፐብሊክ መመስረታቸው ይታወሳል።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜን አጠናቀን ሁለተኛው አጋማሽ ላይ ደርሰናል። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ እንገኛለን። በአሃዱ ራዲዮ 94.3 ላይም ስርጭታችን በቀጥታ እየተላለፈ ይገኛል። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ ደግሞ የቪኦኤን አፕ በነጻጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ፕሮግራማችን ይቀጥላል። ወደ ተከታዩ ዘገባ እንለፍ። የእንቦጭ አረም በጣና ሐይቅ ህልውናና በህዳሴው ግድብ ላይ ከፍተኛ አደጋ የጋረጠ መሆኑን የኢዜማ ፓርቲ የባለሙያዎች ጥናት አስታወቀ። የአደጋውን ደረጃ መንግስት በአግባቡ አለመረዳቱ የስከዛሬውን አረሙን የማጥፋት ጥረት ፍሬ አልባ እንዳደረገው የቡድኑ አባላት ተናገሩ። ፈጣንና የተቀናጀ እርምጃ ካልተወሰደ አደጋው ሊከፋ እንደሚችልም አስገንዝበዋል። መለስካቸው አማሃ ዝርዝር አለው።
በኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የተፈጥሮ ሀብት ልማትና የአካባቢ ጥበቃ ፖሊሲ ቡድን የተዘጋጀ አንድ ጥናት እንዳመለከተው በሀገሪቱ በስፋቱ ቀዳሚ የሆነው እና የአባይ ወንዝ መነሻ ጣና ሐይቅ ህልውና ከፍተኛ አደጋ እንደተደቀነበት አመለከተ። የእንቦጭ አረም በመስፋፋቱ ምክንያት በአሁኑ ጊዜ 672 ካሬ ኪሎ ሜትር የሚሆነው የሐይቁ አካል ወደ የብስነት መቀየሩንም ጥናቱ ይፋ ያደርጋል። የጣና ሐይቅ ዙሪያ ልኬቱ 385 ኪሎ ሜትር ሲሆን 190 ኪሎ ሜትሩ በእንቦጭ አረም የተወረረ መሆኑንም ጥናቱ ያመለክታል። በጣና ሐይቅ ላይ ያንዣበበውን የህልውና አደጋ መጠን የፓርቲውና የጥናቱ ቡድን አባል ዶክተር ውባለም ታደሰ ለቪኦኤ ባጭሩ ገልጸዋል።
ያሉት መረጃዎች የሚያሳዩት እስከ 50 ሺህ ሄክታር የሚሆነው የሐይቁ መሬት ሐይቁ ወደ መሬትነት ወደ የብስነት መቀየሩ ነው የሚያሳዩት። ስለዚህ በከፍተኛ ሁኔታ ይህም ሐይቁን እያደረቀው እንደሆነ እያሳዩ ነው ያለው። ስለዚህ እንደሚታወቀው የጣና ሐይቅ አካባቢውን ህብረተሰብ ኢትዮጵያ የዓለም አቀፍም ቅርስ ሆኖ የተመዘገበ ነው። በእንቦጭ አረም መወረሩ ምክንያትና ሌሎችም ችግሮች አሉ። በደለልም እየተሞላ ያሉ ከተሞች ፍሳሽም እዛ ውስጥ እየገባ የእንቦጩን መስፋፋት በከፍተኛ ሁኔታ እያገዘው ነው ያለው። ስለዚህ ይሄ በጣም ግምት የሚያስቸግር ከፍተኛ አደጋ ነው የደቀነው። ግድቡ ጋር ለማገናኘት ደግሞ እንግዲህ እንደሚታወቀው እኛ የጣና ሐይቅ በእንቦጩን በደለሉና በተለያዩ ምክንያቶች የውሃ መጠኑ እየቀነሰ ሲሄድ ወደ አባይ የሚሄደው ወደ ግድቡ የሚሄደው ውሃ ይቀንሳል። ምንም የሚያጠያይቅ አይደለም። ሁለተኛ ደግሞ የእንቦጭ አረሙ ወደ ታች መውረዱ አይቀር ከሐይቁ ወጥቶ የአባይ ወንዝ ላይ የሚከሰቱ መረጃዎች አሉ። ስለዚህ በማያሻማ ሁኔታ በኢትዮጵያ ህዝብ እየተረባረበበት ያለው ለአባይ ግድብ ከፍተኛ ፈተና ሊሆን እንደሚችል በመስጠረ እና በጣም ከባድ አደጋ ነው የደቀነብን ሐይቁም ላይ በጉጉት ለምንጠብቀው የህዳሴ ግድብ ነው።
ዶክተር ውብ አለም የእንቦጭ አረም በጣና ሐይቅ ላይ ከታየና መስፋፋት እንደጀመረ እንደ አዲስ ዜና የሚነገር እንዳልሆነ ያምናሉ። እንዲያውም ከ5ና 6 ዓመታት ወዲህ ችግሩን በመረዳት አረሙን ለማጥፋት በክልሉ መንግስትና በተለያዩ የተቆርቋሪ አካላት የተደረጉ ጥረቶችንም ያስታውሳሉ።
ባለፉት 5-6 ዓመታት በጣም ከፍተኛ የሆኑ ጥረቶች እናደረግ እንደነበረ የግንዛቤ የሚያስጨብጡ መድረኮች መፈጠራቸው እና ችግሩ ግን እየገዘፈ መሄዱ ሀቅ ነው። እኔ ምክንያት ነው የምለው አንደኛ የምናደርጋቸው ጥረቶች የተቀናጁ አይደሉም። ያን የማቀናጀት በፌዴራል መንግስት፣ በክልሉ መንግስት፣ መንግስታዊ ባልሆኑ ድርጅቶች እና መሳሰሉት ላይ የመቀናጀት ችግር ያለው። ከዛም በላይ ግን ለእኔ ትልቁ ችግር ነው ብዬ የምገምተው የእንቦጭ አረም ሐይቁ ላይ እያስከተለ ያለውን ጉዳት በአግባቡ መንግስት ተረድቶታል ብዬ አልገምትም። የእንቦጭ አረም ሀገራዊ አደጋ በዛ ደረጃ ናሽናል ዲሳስተር ተብሎ በዛ መልኩ ነበረ እርምጃ መወሰድ የነበረበት እና የክልሉ መንግስትም ለፌዴራል መንግስቱ በዛ መልኩ በጣም ትልቅ ከአቅም በላይ የሆነ አደጋ መሆኑና በዛ መልኩ እርምጃ መወሰድ እንዳለበት ሪፖርት ተደርጎ የተቀናጀ ስራ ተሰርቷል ብዬ አልገምትም።
ዶክተር ውባለም መፍትሄ ነው ያሉትንም ሀሳብ ያካፍላሉ።
የጣና ሐይቅ ላይ ያስከተለውን አደጋ በአግባቡ መረዳት፣ ምን ያክል አደገኛ እንደሆነ ሐይቁን ማጥፋት ደረጃ ላይ እንደሚደርስ ግንዛቤ መውሰድ። ይህን ከተረዳን በኋላ የመጀመሪያው አስቸኳይ እርምጃ የሚሆነው ምንድን ነው? አረሙን በሰው ኃይልና በማሽን ታግዞ አረሙን የመንቀሉ ስራ ከወዲሁ መጀመር። ይሄ የመጀመሪያው አስቸኳይ ስራ ነው። ምሳሌ የምናነሳው አንድ የሆነ ሰው በጣም ታሞ ሊሞት ሐኪም ቤት የሚሄድ ከሆነ እና ሐኪም ኦፕራሲዮን መደረግ አለበት ከተባለ ወዲያው ኦፕራሲዮን ያደርገውና ከዛ በኋላ ግን ያ ህመም መልሶ እንዳይመጣ ምን ማድረግ እንዳለበት ተከታታይ እንትኖች ይሰጣል። ስለዚህ ይሄም ሐይቁ የመሞት አደጋ ውስጥ ነው ያለው። ችግሩ እንቦጭ። ስለዚህ ተረባርቦ በሰው ኃይል በማሽን እና በሌሎችም እንትኖች አረሙን የመንቀሉ ስራ ለሌላ ጊዜ የሚታወ አይደለም። ስለዚህ ያለንን የሰው ኃይል ያለንን በጀት ተቋማትን ተጠቅሞ አረሙን የመንቀሉ ስራ አስቸኳይ ስራ ነው። ይህን ማድረግ ይቻላል። የእንቦጭ አረም ልክ እንደ ኮቪድ ወይም እንደ ሌሎቹ ባህሪው የማይታወቅ ውጤት የሚያደርግ አስቸጋሪ ነገር ሆኖ አይደለም። ተገቢው ትኩረት ስላልተሰጠው የአስቸኳይ ስራ ተረባርቦ የመንግስት ፕራዮሪቲ አጀንዳ ተደርጎ እንዲነቀል ማድረግ ነው።
ዶክተር ውብ አለም ታደሰ አክለውም የህዳሴው ግድብ አሁን አንዣቦበታል ከተባለው አደጋ እንዲድን በእሳቸው አመለካከት የግድቡን የአገልግሎት ዕድሜ በሚፈለገው መጠን ለማስረዘም መወሰድ የሚገባቸው እርምጃዎች ዘግይተዋል። ከዚህ በኋላ መዘግየት ደግሞ ጉዳቱን ይበልጥ ያከፋዋል።
በጣም ዘግይተናል። ትኩረት ተሰጥቶት የነበረው ለግድቡ የኢንጂነሪንግ ስራዎች፣ ኤሌክትሪክ ለማመንጨት የሚያስችል የኢንጂነሪንግ ስራዎች እንጂ እዛ የገደብነው ግድብ ውስጥ ንጹህ ውሃ እንዲገባልን የተገደበው ግድብም የሚጠበቀው 300-400 ዓመታት እንዲያገለግል መደረግ የነበረባቸው የተፋሰስ ግንባታ ስራዎች አልተሰሩም። በዚህ ሁኔታ ነው ግድቡን አሁን አፈር ውሃ መሙላት የሚጀምረው። ስለዚህ ከዚህ በኋላ ባለው ጊዜ ውስጥ ወደ ኋላ መመለስ ስለማይቻል ችግሮች ናቸው ያልናቸው የተፋሰስ ልማት ጥበቃዎች ስራዎች፣ ሀይቁ ላይ ያንዣበበውን የእንቦጭ አረም የማጥፋት ስራ በአስቸኳይ ተቀናጅተን መንግስት ተቋማት፣ መንግስታዊ ያልሆኑ ተቋማት፣ የምርምር ተቋማት ተቀናጅተው ስራዎች ለነገ ሳይባል መጀመር አለባቸው። ይህን ስናደርግ ነው ከዚህ በላይ የከፋ አደጋ ሳያደርስ ሀይቁንም መታደግ የሚቻለው፣ ነገ ተስፋ የጣልንበትንም ግድብ ከአደጋ መታደግ የምንችለው።
የእንቦጭ አረም በጣና ሀይቅ ላይ እያደረሰ የሚገኘውን ጥፋት በተመለከተ ከዶክተር ውብ አለም ታደሰ ጋር ያደረግነው ውይይት ሰፋ ያለ ነው። በሌላ ዝግጅት ልንመለስበት ተስፋ እናደርጋለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃ እናመሰግናለን። ዝግጅታችን ይቀጥላል። አድማጮች ስልክ ቁጥራችንን እናስታውሳችሁ፣ 2022059942 በመደወል በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዌብና የማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ዋና አዘጋጅ ትዝታ በላቸው፣ ያስተናግድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁንን አብራችሁን ሁኑ። ወደ ተከታዩ ዝግጅት እንለፍ። የደቡብ ክልል በአዲስ መልክ ለማዋቀር በቀረበው ምክረ ሐሳብ የጌዲዮ ዞን በልዩ ዞንነት ይደራጃል የተባለው የህዝብ ፍላጎት እንዳልሆነና ከስምምነቱ ውጪ ነው ሲሉ የብሔሩ ምሁራን ወቀሳቸውን ገለጹ። የዞኑ ብልጽግና ፓርቲ በበኩሉ የጌዲዮ ህዝብ የጠየቀው በክልል ለመደራጀትና ተጠሪነቱም ለፌዴራል መንግስት እንዲሆን እንጂ በልዩ ዞንነት ለመደራጀት አይደለም፣ ያም ቢሆን የመዋቅሩ ጉዳይ ገና ያልተጠናቀቀ ነው ብሏል። ዮናታን ዘብዲዮስ ዝርዝር ዘገባ አለው።
በጠቅላይ ሚኒስትር አብይ አህመድ የተመረጠ 80 አባላትን የያዘ የሰላም አምባሳደር ኮሚቴ ደቡብ ክልልን በአዲስ መልክ በአዳዲስ ክልሎች ለማዋቀር አደረገ የተባለው የጥናቱ ምክረ ሐሳብ ሰኔ 2 2012 ዓ.ም ቀርቦ ውይይት ተደርጎበታል። ከምክረ ሐሳቡ ይዘት ውጪ የጌዲዮ ዞን በልዩ ዞንነት ይደራጃል ተብሎ በብዙሃን መገናኛ የተነገረው ሐሳብ የጌዲዮን ህዝብ ፍላጎት ያላማከለና ከስምምነትም ውጪ ነው ያሉ የብሔሩ ምሁራን ቅሬታቸውን ለቪኦኤ በስልክ ተናግረዋል። የጌዲዮ ህዝብ የመጀመሪያው አማራጩ በክልልነት መደራጀት ሲሆን፣ የቀጠናው ሰላም የሚረጋገጥ ከሆነ ደግሞ ከአማሮና ቡርጂ ወረዳዎች ጋር አንድ ክልል ለመሆን እንደሚፈልግ አቶ ጸጋዬ አብሰ ተናግሯል።
ክልል ስንሆንም ብዙ የምናቀርባቸው ምክንያቶች አሉን። እነዚህም ምክንያቶች ከሌሎቹ ልዩ የሚያደርገው አንደኛው መልክዓ ምድራዊ ሁኔታ ነው። ሁለተኛ ደግሞ የህዝብ ብዛታችን በስታቲስቲክ ፕሮጀክሽን 1.5 ሚሊዮን ቢሆንም በውስጥ አሰራር ስንሰራ በድርጅትን ወደ 2.4 የምንደርስ ነን። ክልል ለመሆን ስናስብ በህዝብ ብቻ ከቤንሻንጉል፣ ከጋምቤላ፣ ከአፋርና ከሀረሪ የበለጠ የሰው ቁጥር ስላለን ክልል መሆን እንችላለን። በልዩ ሁኔታ ይታይልን።
የዞኑን ህዝብ ካለበት ድህነት ለማውጣት የጌዲዮ ጥምር እርሻና የእርገጨፌ ቡናን ይበልጥ ለማስተዋወቅና ለማልማት በራሱ መወሰን የሚችል ክልል ማደራጀት ያስፈልጋል ብሏል። ይህ ደግሞ ሊፈቀድልን ይገባል ነው ያሉት።
ወደ ሌላ ክልሎች የሚወስደን ከሆነ ይህ መለጠፍ ነው። መለጠፍን በህይወታችን ማየት አንፈልግም። በደቡብም ክልል በነበርንበት ጊዜ ሙሉ ነጻነት፣ ሙሉ እኩልነትም፣ ፍትሐዊ የሀብት ክፍፍልም አልነበረንም። የስልጣን ክፍፍልም ፍትሐዊ አልነበረም።
የገዲዮ ዞን ምሁራን ማህበር ስራ አስኪያጅ አቶ ክብሩ ማሙበኩላቾ እንዳሉት የገዲዮ ህዝብ ያለበትን ማህበራዊ ኢኮኖሚያዊና ፖለቲካዊ ችግሮችን ለመፍታት የሚቻለው ህዝቡ ያለበትን ሁኔታ በውል የሚረዳ በራሱ ልክ የተዘጋጀ ፖሊሲና የልማትና የእድገት ስልት ቀርጾ መስራት የሚችል ማዕከላዊነቱን ለፌደራል መንግስት ያደረገ ክልል ሲደራጅ ነው ብለዋል።
ተደጋጋሚ ግጭቶች አሉ። 1990 ስታየው፣ 2009 ስታየው ተደጋጋሚ ግጭቶች አሉ። የነዚህ መንስኤዎች ስታያቸው ጥያቄ ያለበት ህዝቡ የቆየ ያልተመለሰ ውዝፍ የሆኑ ችግሮች እንዳሉበት ትረዳለህ። ስለዚህ እነዚህን ጥያቄዎች በአግባቡ ለመመለስ ህዝቡን ያለበትን ማህበራዊና ኢኮኖሚያዊ ችግሮችን ለመመለስ ከፌደራል መንግስት ጋር ቅርብ የሆነ ክትትል፣ ቅርብ የሆነ ድጋፍ ማድረግ ካልተቻለ አላስፈላጊ ቀውስ ነው በዞኑ ውስጥ እየተከሰተ ያለው።
የሰላም አምባሳደሮች ኮሚቴ ግንቦት 17/2012 ዓ.ም በድላ ከተማ ከዞኑ ህዝብ ተወካዮች ጋር መወያየቱን፣ ህዝቡን በወቅቱ በክልል ለመደራጀት እንደሚፈልግ ማሳወቁን ገልጠው የገዲዮ ዞን ክልል ሊሆን የሚልበት ሌላኛው ምክንያት ስዳማ ክልል ሆኖ መውጣቱን ተከትሎ ገዲኦ ከማንም የደቡብ ክልል ክልሎች፣ ዞኖችና ወረዳዎች ጋር አለመገናኘቱ ነው ብሏል አቶ ክብሩ።
ዞን ሆኖ ጥያቄውን ያተመለሰለት እንዴት ነው ልዩ ዞን ሆኖ የሚመለስለት? ልዩ ዞን የሚል እኮ መዋቅርም የለም በፌደራል ስርዓት ውስጥ። ስልጣኑ ከየት ነው የሚመጣው? ስለዚህ ይሄ የመንግስታዊ መሰረት ያለው አይደለም፣ የህዝብንም ፍላጎት ያማከለ አይደለም። አሁን እነዚህ የጠቀስኩልን ጥያቄዎች በሙሉ የሚመልስ አይደለም። ይሄ
ክልሉን በአዲስ መልክ በማደራጀት ሂደት ውስጥ በፌዴሬሽን ምክር ቤት ውሳኔ ሳይሰጥበት ከውጭ የሚወራው ሀሳብ በውሳኔው ላይ ጫና ያሳድራል የሚል ስጋት አድሮብናል ያሉት አቶ ክብሩ ክልሉን በአዲስ መልክ ለማዋቀር በለውጡ መንግስት የሚደረገውን ጥረት እንደሚያደንቁ ተናግሯል። የዞኑ የብልጽግና ፓርቲ ጽህፈት ቤት ኃላፊ ወይዘሮ ፀሐይ ወራሳ ሰኔ 2/2012 ዓ.ም ከጠቅላይ ሚኒስትርና ከሰላም አምባሳደሮች ጋር በተደረገ ውይይት መድረክ ላይ መገኘታቸውን ገልጸው በመጀመሪያው ምክረ ሐሳብ ደቡብ ክልል ማዋቀር የተፈለገው በአምስት ክልሎች ነበር ብሏል። እነሱም
ጉራጌ ዞን፣ ሀዲያ ዞን፣ ከምባታ ዞን፣ ስልጤ፣ ሀላባ፣ የም ልዩ ወረዳ በአንድ ክልል፣ ወላይታ፣ ጋሞ፣ ጎፋ፣ ቆንሶ፣ ደቡብ ኦሞ፣ አሌ፣ ደራሽና ባስኬቱ ልዩ ወረዳ በአንድ ክልል፣ በሶስተኛ ደረጃ ጌዴኦ ዞን፣ አማሮና ቦጂ ሶስተኛ ክልል፣ አራተኛ ዳውሮ፣ ኮንታ፣ ከፋ፣ ሸካ፣ በንች፣ ሸኮ ዞንና ምዕራብ ኦሞ ዞን ራስን በቻለ በአንድ ክልልና አምስተኛ ሲዳማ ዞን ብቻውን በሚል በእነዚህ በአምስቱ ምክረ ሀሳቦች ነበር የቀረበው።
ውይይቱ በሚደረግበት ወቅት አሉ ወይዘሮ ፀሐይ፣ ውይይቱ በሚደረግበት ወቅት የሀሳብ ልዩነት ተፈጥሯል። ታዲያ ልዩነቱ ከተፈጠረ በኋላ ነው የገዲዮ ጉዳዩ በልዩ ዞንነት ይደራጃል በሚባለው ልክ ሳይሆን ተጨማሪ ውይይት እንደሚያስፈልግ የተገለጠው ብሏል።
የጌዲኦንን ጉዳይ ከአማሮና ቡርጂ ጋር ነበር አንድ ላይ ተዋቅሮ የነበረው፣ ግን ደግሞ በመልክዓ ምድር የማይገናኙ ስለሆኑ ለልማት ያስቸግራል በሚል እነዛን ሁለቱን መዋቅሮች አማሮና ቡርጂን ወደ ጋሞ በነበረው ክልል ወስደው የገዲኦን ዞን ደግሞ በልዩ ሁኔታ ካለበት ልዩ ከሚያደርጓቸው ምክንያቶች መነሻ በልዩ ሁኔታ ከተወካዮቹ ጋር ተወያይተን ውሳኔ እንሰጣለን። እነዚህ እንሽን ያስፈልጋል የተባሉ ጉዳዮች ውይይት ከተደረጉ በኋላ ይሄ መዋቅሩ መልክ ከያዘ በኋላ ወደ ፌዴሬሽን ምክር ቤት ይቀርባል የሚል ስምምነት ላይ የተደረሰው።
የገዲኦ ህዝብ ከቀበሌ ምክር ቤት እስከ ዞን ምክር ቤት ተወያይቶ ጠየቀው። ከዚያም ለደቡብ ክልል ምክር ቤት አቅርቦ ለፌዴሬሽን ምክር ቤት ጭምር የተላከው በክልል መደራጀት እንጂ በልዩ ዞንነት ለመደራጀት አለመሆኑን ተናግሯል። ጠቅላይ ሚኒስትር አብይ አህመድ ክልሉን በአዲስ መልክ ለማደራጀት የሚደረገውን እንቅስቃሴ በተመለከተ ከውይይቱ በኋላ ከህዝብ ተወካዮችና ከደቡብ ክልል ተፎካካሪ ፓርቲዎች ጋር ያደረጉት ውይይት የሚደነቅ እንደነበር በማህበራዊ ትስስር ገጻቸው ማስታወቃቸው ይታወሳል። የደቡብ ክልልን በአዳዲስ ክልሎች ለማዋቀር የሚያስችል ምክረ ሐሳብ ለፌዴሬሽን ምክር ቤት መመራቱንም የመንግስት ብዙሃን መገናኛዎች መዘገባቸው አይዘነጋም። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳ።
ዮናታንን ለዘገባው እናመሰግናለን። ወደ መጨረሻው ዘገባችን እንለፍ። አፍሪካ ነክ ርዕሶች። ትላንት እሁድ በዓለም ደረጃ የደም ልገሳ ቀን የታሰበበት ዕለት ነበር። እንደ አውሮፓውያን አቆጣጠር ከ2005 ዓመተ ምህረት አንስቶ ከ15 ዓመታት ወዲህ ማለት ነው በየዓመቱ ሲከበር ቆይቷል። የኮቪድ-19 መዛመት የደም ልገሳ እጥረት በማስከተሉ የጤና ቀውስ ባለባቸው አፍሪካን በመሳሰሉ ሀገሮች ያሉትን ሕዝቦች አደጋ ላይ መጣሉን የጤና ባለሙያዎች ተናግረዋል። አዳነች ፍስሐዬ የተለያዩ የአሜሪካ ድምጽ ዘጋቢዎች የተሳተፉበትን ዘገባ በአፍሪካ ነክ ርዕሶች ታቀርባለች።
የአፍሪካ የደም አቅርቦት ከኮሮና ቫይረስ መዛመት በፊት ቢሆን እጥረት እንደነበረበት አሁን ደግሞ ዓለም አቀፉ ወረርሽኝ እንዳባባሰውና ደም የሚያስፈልጋቸው በሽተኞችን አደጋ ላይ መጣሉን የጤና ባለስልጣኖች ገልጸዋል። የደም አቅርቦት እጥረት የተባባሰው ሰዎች በዓለም አቀፉ ወረርሽኝ ስጋት ምክንያት ደም ወደሚሰጥባቸው አገልግሎቶች መሄድ ስለሚፈሩ ነው ብለዋል። በአፍሪካ የዓለም የጤና ድርጅት የደም ደህንነት የቴክኒክ ባለሙያ ዶክተር አንድሬ ሎ ከቫይረሱ ስጋት ሌላ ወረርሽኙን ለመከላከል የተደነገገው የእንቅስቃሴ ገደብና የንግድ ስራ መቀዛቀዝ ተዳምሮ የደም ከረጢቶች ከለጋሾች ደም ለመውሰድና ደሙን መርምሮ ለማስቀመጥ የሚያስፈልጉ መሳሪያዎችና እቃዎች ማግኘት ከባድ እንዲሆን ማድረጉን የዓለም የጤና ድርጅት የቀጠናው አማካሪ ጃን ባቲስት ንኬማ ገልጸዋል። አብዛኞቹ ከሳራ በመለስ ያሉት የአፍሪካ ሀገሮች ካለፉት 7 ዓመታት ወዲህ ደህንነቱ የተጠበቀ የደም አቅርቦት እንዲኖር በማድረግ ተግባር መሻሻል ማሳየታቸውን ሉና ንኬማ ከብራዛቪል በስካይፕ ተናግረዋል። የዓለም የጤና ድርጅት የቀጠናው ጽሕፈት ቤት የሚገኘው ኮንጎ ዲሞክራሲያዊ ሪፑብሊክ ላይ ነው። ያም ሲባል ግን በእነዚህ ሀገሮች ያሉ ደም የሚያስፈልጋቸው በሽተኞች በቀላሉ ደህንነቱ የተጠበቀ ደም ያገኛሉ ማለት እንዳልሆነ ሁለቱ ባለሙያዎች አስረድተዋል። ብዙውን ጊዜ ደም የሚያስፈልጋቸው በሽተኞች በወሊድ ጊዜ፣ በቂ ምግብ የማያገኙ ልጆች፣ ደም ማነስና የወባ በሽታ ያለባቸው ሰዎች እንዲሁም አደጋ የገጠማቸው ናቸው። ኬንያ ውስጥ በኮቪድ-19 ወረርሽኝ ምክንያት የደም ልገሳ መጠን በግማሽ እንደቀነሰ ታውቋል። የኮቪድ-19 ወረርሽኝ ከመከሰቱ በፊት የኬንያ ብሔራዊ የደም አገልግሎት ቢያንስ 450 ፓይንት በየቀኑ ያገኝ እንደነበር ዋና አስተዳዳሪው ዶክተር ራሺድ አማን ተናግረዋል። 108 ሚሊዮን የሚሆን ሕዝብ ባላት ኢትዮጵያ ደግሞ የደም ልገሳው ተግባር በሚያሳስብ ሁኔታ እንደቀነሰ ተገልጿል። የኮቪድ-19 ወረርሽኝ ከመዛመቱ በፊት አዲስ አበባ ውስጥ በቀን 300 የሚሆኑ ሰዎች ደም ይለግሱ ነበር። አሁን ግን 30 እንኳን አይሞሉም ተብሏል። የደም ባንክ አገልግሎት ስራ አስኪያጅ አቶ ያረጋል በንቲ ይህ ትልቅ አደጋ ላይ ጥሎናል ሲሉ ለአሜሪካ ድምፅ ተናግረዋል። የዓለም የጤና ድርጅት እንደሚለው በ79 ሀገሮች አብዛኛው የደም ክምችት የሚገኘው ሳይከፈላቸው ከሚለግሱ ሰዎች ነው። በ56 ሀገሮች ግን አብዛኛው ደም የሚገኘው ከበሽተኞች፣ ከቤተሰብ፣ ከወዳጆች ወይም ከተከፈላቸው ሰዎች ነው። ዓለም አቀፍ የቀይ መስቀል ፌዴሬሽን እና የቀይ ጨረቃ ማህበረሰቦች ሰዎች ካለምንም ክፍያ ደም እንዲለግሱ እንደሚቀሰቅሱ የአፍሪካ ቀጠናዊ ባለሙያ ዶክተር አዴይዛ ቤን አዲኖይ ጠቁመዋል። ደም ማቀዝቀዣ ውስጥ እንኳን ሊቆይ የሚችለው ቢበዛ 32 ቀናት ብቻ በመሆኑ ምንጊዜም ቢሆን በቂ የደም ክምችት እንዲኖር ማድረግ ያስፈልጋል ብለዋል አዲኖይ። በበርካታ የአፍሪካ ሀገሮች ያሉት የጤና ስርዓቶች ደካማ ናቸው። አሁን ደግሞ በወረርሽኙ ምክንያት የባሰ ተዳክመዋል። ስለሆነም ከለጋሾች ብቻ ሳይሆን ካደጉ ሀገሮች እርዳታ ያስፈልጋል ይላሉ ሉ። ዩናይትድ ስቴትስ እንደ አውሮፓ አቆጣጠር ከ2004 ዓ.ም አንስቶ ከሳራ በመለስ ላሉት በርካታ የአፍሪካ ሀገሮች የደም አቅርቦት ደህንነት ፕሮግራምን ስትረዳ ቆይታለች። ከአስቸኳይ የኤድስ ፕሮግራም ጋር በተያያዘ ማለት ነው። ባለፈው ጥቅምት ወር ፕሮግራሙ ለኬንያ ብሔራዊ የደም ክምችት ሰጥቶ የነበረውን ገንዘብ አቋርጧል። ሀገሮች ራሳቸውን ይቻሉ በሚል ነው ይላል ዴቬክስ የተባለው ሚዲያ። ኢትዮጵያ፣ ታንዛኒያ እና ስዋዚላንድ ከአራት ዓመታት ወዲህ የደም ክምችትና የምርመራ ወጪውን ሁሉ ራሳቸውን እየሸፈኑ መሆናቸው ተገልጿል። አድማጮች፣ በዓለም አቀፍ ወረርሽኝ ወቅት የአፍሪካ የደም ክምችት ስለሚገኝበት ሁኔታ የተጠናከረው ዝግጅት እዚህ ላይ አበቃ። ሳምንት በሌላ ቅንብር እስክንገናኝ በደህና ቆዩን።
አዳነች ፍስሐዬን እናመሰግናለን። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የትግርኛ ዝግጅት የአየር ሰዓቱን ይረከባል። በእኛ በኩል ሰላም፣ በደህና ደሩ።